የኢትዮጵያ አንድነት ሬዲዮ ዘወትር እሁድ እንደ ኢትዮጵያ ሰዓት አቆጣጠር ከቀኑ 11 ሰዓት ተኩል እስከ ምሽቱ 1 ሰዓት በ88.9 ሜጋሄርዝ ለስቶኮልምና አካባቢው እንዲሁም በአለም ዙሪያ ለሚገኙ አድማጮች ደግሞ www.ethiopatriots.com በቀጥታ የሚያስተላልፈውን ፕሮግራም አሁን ጀመረ።
She's on a song to say anymore. አድማጮቻችን እንደም ሰምታችኋል ያልን የተለመደውን የዘወትር ያክብሮት ሰላምታችንን ያስቀደም የዛሬ ካቲት 7 ቀን 2013 ዓመተ ምህረት ወይም የፌብሩዋሪ 14 2021 ቅንብራችንን ይዘን ቀርበናል። አንድን አገር በጸና መሰረት ላይ ለመገንባትና ህብረተሰብን ለመለወጥ እንዲሁም ዘመናዊ ለማድረግ ከጠለቀ ዕውቀት ባሻገር የሞራል ብቃት እንዲኖር ያስፈልጋል። እስከ 20ኛው ክፍለ ዘመን በድገታቸው ወደ ኋላ የቀሩ አገሮችን ታሪክና ዛሬ የደረሱበትን የሳይንስና ቴክኖሎጂ እድገት ደረጃ እንዲሁም ውጤቶቻቸውን ስንመለከት አገዛዞቹም ሆኑ ምሁራኖቹ እኛስ ከማን አንሰን በሚል መነሳሳት እኛም እኮ አኩሪ አገር አለን በሚል ቀና አስተሳሰብ ተባብሮ በመነሳትና ባርቆ አስተዋይነት ነው አግራቸውን ለመገንባት የቻሉት። በባንዳነት በማጎብደድ በጥቅም ተሸናፊ በመሆን በተላላኪነት የተገነባ አገር የለም። በተለይም ደግሞ ራስን ስልጣን ላይ ለማውጣት ሲባል ወይንም ለፍርፋሪ ለቀማ ለዚህኛው ወይንም ለዚያኛው ኃይል አገዛዝ ተገዢ በመሆን አገርና ታሪክን ማፈራረሻ የሆነበት ፖለቲካ የሚባለው ትልቅ ግዙፍ ነገር ከኛ አገር በስተቀር እንዲህ ወረደበትና የረከሰበት አገር በታሪክ ውስጥ አይቶ አይታወቅም። ይህ አይነቱ የሞራል ዝቅጠት ደግሞ የታየበት የሶስት ሺና ከዚያም ዘመን በላይ የሆነ ታሪክ ያላት አገር ናት በሚባልባት አገር ውስጥ ነው። የሰሞኑ ያብይን የድጋፍ ሰልፍ የመማጸን ጥሪ ስናገናዘብ አንድ ሀቅ እናያለን። ዋናው ችግራችን ትላንትናም ሆነ ዛሬ ጭንቅላታችን ያለመዳበሩንና ክፉን ከደጉ ሰውን ከሚጎዳውና ከማይጎዳው መለየት የማንችል ብቻ ሳንሆን ህሊና የሚባለው ለሰው ልጅ እጅግ አስፈላጊው ሰው ሰው መሆኑን የሚያስገነዝበው ነገር ከጭንቅላታችን ውስጥ በፍጹም አልተፈጠረም ወይንም ደግሞ ተፈጥሮ የማያውቅ መሆኑን ነው። ህሊናው የተራቆተ ትውልድ ላይ ስለምንገኝ ባዴን አማራውን ለማስጠፋት እየሰራ ላለው ለኦነጎ ፒዲዮ መሪ አብይ ሰልፍ ለማስወጣት እየሰራ መሆኑ ሲነገር በዚያች አገር ህዝብን አዋራጆች መንገሳቸውን ግልጽ ያደርጋል። ያብይ አገዛዝ በኢትዮጵያ የዘረገፈው ሁከትና ብጥብጥ የሀገሪቱን ህልውና እየተፈታተነ መሆኑን የሚከተሉት ላይ መድረሳችን የምጻት ምጻት ነው። አግሮች በሳይንስና በቴክኖሎጂ ተራቀው በሰው ልጅ አእምሮ የፈጠራ ችሎታ ሊታሰቡ የማይችሉ የስልጣኔ ስራዎችን ያጎለበቱ ባሉበት ባሁኑ ዘመን ላለፉት 40 አመታት በላይ ለህዝቧ የምድር ገሃነም ሆና የምትታየው አብቸኛው አገር ኢትዮጵያ ነች። ማንም ንጹህ ሊና አስተዋይ ልቦና ያለው ሰው ሊገነዘበው እንደሚችለው ትላንትናም ሆነ ዛሬ የጎሳ ፌዴራሊዝም የኢትዮጵያ ህዝብ መሰረታዊ ችግር ነው። ኢትዮጵያ በታሪኳ እንዲህ አለ ለህልውናዋ ጠላት ለዜጎቿ ደህንነት ግድ የማይለው አገዛዝ አጋጥሟት አያውቅም። አገርና ህዝብን እንደ ጠላት አድርጎ ለ27 ዓመታት በላይ ሲገድል ሲያስገድል ሲያስር ሲያፈናቅል ሲዘርፍ የነበረውን የትግሬ ወያኔ ፋሽስታዊ ቡድን የተካው የኦሮሞ ጽንፈኞች ቡድን በጣምራ የህዋትን መርዝና ድርጊት ይዘው በመላው አገሪቷ እያከፈከፉት ይገኛሉ። ኢትዮጵያና ኢትዮጵያዊነት እንደ እምነት ፍልስፍና ተወስዶ የጥቁር ህዝብ ለነጻነትና ለእኩልነት ላደረጉት ተጋድሎ ያርነት አርማ ተደርጎ ይታይ የነበረውን አኩሪ ታሪክ አውርደው በፖለቲካው ጎሰኝነት የተዘፈቀ ፍልስፍና ላይ ጥለውታል። ከትህነግ ወያኔ ወደ ኦነግ ኦፒዲዮ የተሸጋገረው ሥልጣን በኢትዮጵያዊነት የታነጸ በሕዝብ ይቅርና በሕዝብ ፍቅርና አንድነት ላይ የቆመ ሳይሆን ያገዛዙ አስኳል ዘር ተኮር ፌዴራሊዝምን በማዳን ላይ ያተረፈ ነው። በዚህም ምክንያት በተረኛ የኦሮሞማ ፕሮጀክት ተጠምዷል። ለተፈጠሩት አግራዊ ትርምሶች ያብይ አገዛዝና አጋሮቹ በቀጥታ ተጠያቂዎች ናቸው። አገርና ህዝብን እንደ ጠላት አድርጎ ከተነሳ አገዛዝ ጋር አብሮ እጅና ጓንት ሆኖ ሲሰራ ከነበረ የወያኔ ፈረስ ካድሬ በጎ ነገር መጠበቅ የዋህነት ነው። ባብይ ዘመን አገሪቷ በሐሞተ ቢስ አወዳሾችና አስመሳዮች ተጥለቅልቃ እጆቿን ወደ ሰማይ የዘረጋች መሆኗን የልቂቱ ወንጀል ያሳያል። በዚህ ዘመን የአማራ ነገድ ተወላጆች እጅግ በገዘፈና በከፋ ሁኔታ ለአማራው ህዝብ ህልውና አስጊና ፈታኝ ሁኔታዎች ፊት ለፊት የተፋጠጡበት የታሪክ አጋጣሚ ላይ ይገኛሉ። ይህን የትውልዱን ፈተና ማለፍ የሚቻለው ለገዳዮች በማጎብደድ ሳይሆን፣ ለአብይ በማደግደግ ሳይሆን፣ ዥዋዥዌ ፖለቲካ ቲያትር ውስጥ በመዘፈቅ ሳይሆን፣ በሆድ በማሰብ ሳይሆን፣ በትዕግሥት እንየው በሚል አድርባይነት መንበርከክ ሳይሆን፣ ሁሉም ነገር ወሰን ስላለው አማራውን የመታደግ አቅምን ገንብቶ ለዚህ ዘመን ለጣለው ትውልዳዊ የማንነት ዕዳ ክንውን ቀዳማዊ ተግባር እርምጃ መውሰዱ ብቸኛ አማራጭ ነው። ይህ ካልሆነ ግን የደም ባህር፣ ግድያ፣ መፈናቀል ሲያጥለቀልቀን ቆመን ለመመልከት ፈቅደናል ማለት ነው። ያውልህ ግደለኝ የሚል ትውልድ ብቻ አለ ብለን አናምንም። በምድሪቷ ኢትዮጵያ አምባገነኖችን ማጥፋት እንደ ጽድቅ መታየት አለበት እንላለን። ዛሬም ዘረኞች ተባድነው በዘረጉት መዋቅር የእርስ በርስ ፍጅትና መተላለቅ እንዲሰፍን በተለይም አማራው ኢላማ ተደርጎ የዘር ማጥፋትና የዘር ማጽዳት ወንጀል እንዲፈጸምበት በሚያደርጉት ጥሪ ውድ ሕይወታቸው እንዲጠፋ የተደረጉትን ዜጎች ሁሉ ነፍሳቸውን ይማር እንላለን። በዋቶ ያኔ ግር የተተካውና በነፍስ ማጥፋትና የዘር ማጥፋት ወንጀል ላይ የተሰማራውን ኦነግ ኦፒዲዮ አገዛዝ የፈጸመባቸው ባሉ ወንጀሎቹ ሁሉ ለፍርድ መቅረብ ይኖርባቸዋል እንላለን። ነፍስ ገዳዮችን እያሰማራ ያለውም አብይ በሚፈጽማቸውና በሚያስፈጽማቸው ወንጀሎቹ ሁሉ ተጠያቂ ነው እንላለን። ከዜጎች የህልውና መጥፋት ጋር በተያያዘ ከ439 ቀናት በፊት በኦነጋውያን ኦፒዲዮ ታፍነው ደብዛቸው ስለጠፋው የአማራ ወጣት ዩኒቨርሲቲ ተማሪዎች ዕጣ ፈንታ አስመልክቶ ዛሬም ድምፃቸው በመሆን ከጎናቸው የቆምን መሆናችንን እንገልጻለን። እነዚህን ለጋ ወጣቶች ለዚህ መከራ የዳረጋቸው የኦነግ ኦፒዲዮ አገዛዝ መሆኑ በግልጽ ይታወቃል። ለዚህም የወንብድና ወንጀል ተጠያቂው ያብይ አገዛዝ ነው። የነዚህ ወጣቶች መታፈን መፍትሄ አላገኘ ቁስል ሆኗል። ሰው ሲበደል አቤት የሚለው ለመንግስት ቢሆንም የኢትዮጵያ መንግስት ተብየው ግን የታገቱትን ለማስፈታት ብሎም ህይወታቸው እንዲታደጋቸው አልፈለገም። ከዛሬ ነገ ስህተቱን አርሞ ኃላፊነቱን ይወጣል ተብሎ የማይታሰብበት ወቅት ላይ እንገኛለን። ዛሬ እንደሚታየው ከሆነ አሳዳጁና አፋኙ ራሱ አገዛዙ ለመሆኑ በግልጽ እየታየ ነው። የአገሪቷና የህዝቧን ሉዓላዊነት ለአደጋ ያጋለጠው አገዛዝ በሚያካሂዳቸው የክህደት ተግባሮቹ የዜጎችን ህልውና ለፈተናና ለከባድ ችግር ጥሎታል። በአንድ አገር ላይ ህሊና ቢሶች ከሚያደርሱት አደጋ ይልቅ ተከናንበው የተኙት የእውነት ምስክሮች በዝምታቸው የሚያደርሱት አደጋ እጅግ የከፋ ነው። ኢትዮጵያችን እስከ ዛሬ ድረስ ኢትዮጵያን በትክክለኛ ቅርጿና ይዞቷ የሚያውቋትንና የሚቆረቆሩላትን በልታ የጨረሰች አገር ነች። አገርን የሚያዋርድና ቀስ በቀስ እያንዳንዱ ዜጋ ህልውናውን የሚጻረር ስልጣን ላይ አውጥታለች። ከአጥፊዎች ጋር የሚወግን ትውልድ አብቅላለች፣ አበራክታለች። ታሪክ በፈጠራ ድርሳን ሲተካና ትውልድ ሲኮተኮትበት ዝም ብለን የተቀበልን የዘር ጭፍጨፋና የዘር ማጽዳትን የምንክድ የለየልን ባንዳዎች ሆነናል። የእውነት ምስክሮችና አገሪቱ ህሊናዎች አድርገን የምንመለከታቸው ኃይሎች ከምድሪቷ ጠፍተዋል። የኢትዮጵያ ታላቅነትና የህዝቡ አንድነት ግዙፍ ታሪክ ደብዛው ጠፍቷል። ስለሆነም ክብርን ለማስከበር፣ ጥቅምን ለማስጠበቅ፣ ሉዓላዊነትን ለማረጋገጥ እንቅፋት የሆኑትን ሁሉ ማስወገድ ስላለብን ትግሉ መፋፋም ይኖርበታል። ለመስዋዕትነት የተቆጣውና የገነፈለ ቀይ ደም መኖሩ ከተረጋገጠ የመስዋዕትነት ወንጌልን መቀበል ይቀላል። የጊዜው ድምፅ ጅብ ሳይበላ በልተው ተቀደስ ነው እንላለን። ከዚህ ቀጥለን የዕለቱን ስርጭታችንን እናስተዋውቃለን። አንድ ወቅታዊ ጽሑፍ ካስደመጥን በኋላ ሰፋ ያለ የጥያቄና መልስ ጊዜ ይኖረናል። አድማጮቻችን የስርጭታችንን ሙሉ ሰዓት ከኛ ጋር እንድትቆዩ የዘወትር ግብዣችንን በማስቀደም ሳምንታዊ ስርጭታችንን አሁን ጀምረናል።
Yeah.
ምን አይነቱ ጀዝባ ነው? ቁረጠው። ከሰው መርጦ ለሹመት ከእንጨት መርጦ ለታቦት የሚለው ግሩም ብሂል ድሮ ቀረ። ዛሬ ዛሬ እንቦጭም ደደሆም ብሳናም ለታቦትነት ሳይመረጡ አይቀሩም ይላል ጻፊው። እንደ አብይ አህመድ ያለ ሐሰተኛና አስመሳይ ጠቅላይ ሚኒስትር ባለባት አገራችን ውስጥ ብዙ ነገሮች ተዘበራርቀው በጭንቀት ምክንያት ደህና እንቅልፍ መተኛትም ለአንዳንዶቻችን ብርቅ ሆኗል። የደላቸው ደግሞ ዛሬን ማደራቸውን ሳያውቁ ስለ ነገ ብዙ ይጨነቃሉ፣ ያቅዳሉ። እየተሳለልን የሚገኘው ሰይፍና ጎራዴ ግን ልዩና ምህረት የለሽ ነው። ወዮን በል ወዮ ለአገራችን። አብይ አህመድ የሚፈነጭባት ኢትዮጵያ ሰው የሌላት ይመስል የቅቤ ገበያ ሆናለች። ጸረ ኢትዮጵያ ኃይል በትረ ሥልጣኑን ተቆጣጥሮት የሚታየው ጉድ ሁሉ ያስደነግጣል። አንዳንዴ እንደ አንዳንድ የቅርብም የሩቅም ሰዎች ምን ነው ግድ የለሽ በሆንኩ እላለሁ። አንዳንዴም ምን ነው ቀደም ሲል ተወልጄ እድሜ ዛሬ ላይ ባልደረሰ እላለሁ። ቀኑ መሽቶ የሚነጋው በተአምር ነው። በብሔራዊ ሚዲያዎች ሳይቀር አንዱን የብሔር ስም በቀጥታም ባይሆን በተዘዋዋሪ እያነሱ በለው፣ ረደው፣ ከክልል ሐውት አስወጣው ብሎ መፎከርና ማስፎከር የየዕለት ገጠመኞችን ከሆነ ውሎ አደረ። በትዕዛዝና በመንግሥት በጀት በሚደገፍ የውሎ አበል በሚጠሯቸው ሰልፎች በጠብ ያለሽ በዳቦ ንጹሐን የሕዝብ ልጆችን ያስፈራራሉ፣ ያስራሉ፣ ያሰቃያሉ፣ ይገድላሉ። ሐፍረትና ምን ይሉኝ የሉ ካለፈ መማርም እንዲሁ እርም ሆኗል። ጥጋብ እብሪትን እብሪትም አመፅን እየወለዱ ሕዝብን ከሕዝብ ለማፋጀት የተያዘው አጀንዳ በስፋት እየተሄደበት ነው። አጠቃላይ እልቂት ቢነሣ ወይም ሲነሣ አንድን ወገን ብቻ ለይቶ የሚያጠቃ ይመስል የእልቂቱ መጀመር ለወር ተረኞቹ የሰርግ ድግስ ያህል በጉጉት የሚጠበቅ ሆኗል። ያሳዝናል። የምናየውና የምንሰማው ሁሉ ተረት ተረት እንጂ የውን አይመስልም። የዚህ ሁሉ ድራማዋና አጋፋሪ ደግሞ የአክራሪ ኦሮሞዎች ቁንጮ የሆነው ከሥልጣኑ በላይ የማይሞቀውና የማይበርደው አብይ የሚባለው ጉደኛ ፍጡር ነው። ይህ ሰው የትምታቱ ስብዕናዎች ዋሻ ሆኖ አንድ አባወራ እብድ እህል ገዝቼ ሚስቴን አሳበድኳት እንዳለው ሁላችንንም እያሳበደን ይገኛል። ስለዚህ ጠቅላይ ሚኒስትር ተብዬ ከመነሻው ጀምሮ ብዙዎች ብዙ ብለዋል። በመልከ መልካምነቱም በጥራዝ ነጠቅ ዕውቀቱም አብዛኛውን ቆርጦ ቀጥል መሆኑ እየታወቀ ቢሆን ባነጋገር ለዛውም የሚማረከው ወገን ደግሞ ከእንቅልፉ ባለመንቃት በዚህ ሰውዬ ላይ ተስፋውን ጥሎ አሁንም ድረስ ይጃጃላል። አለመታደል ነው። እኛ ሰው ባይሰማን እግዚአብሔር ይሰማናል፣ ሰምቶም ዝም አይልም። ቋቱ ሲሞላ ፍርዱን መስጠቱ ሐቅ ነው። አንድ ነገር ሲዘገይ የቀረ መምሰሉ ግን ብዙዎችን እያንሆለለ ላልጠበቁት ጉዳት ይዳርጋቸዋል። ልጅ ውጣለትና ዘማሪ ዶክተር ደረጀ ከበደ ሰሞኑን የጻፈው ጽሑፍ እጅግ ስሜት ኮርኳሪ ነው። ያብይን የመሰለ ብልሹ ተፈጥሮ በሚመለከት በግሩም አቀራረብ የጻፈውን ይህን መጣጥፍ በዚህ የዩቱብ አድራሻ ገብታችሁ ብታዳምጡት ታተርፉበታላችሁ። የጨለማው ሦስትዮሽ ቀውስ፣ ዘ ዳርክ ትሬድስ፣ ናርሲዝም፣ ማቻቬሊዝም ኤንድ ሳይኮፓቲ የጠቅላይ ሚኒስትር አብይ አህመድን ማንነት የሚገልጽ ነው። አልባሌ ሰዎች ወደ ላይ ሲወጡ ሁነኛ ሰዎች ወደ ታች ይወርዳሉ። ያኔ ሀገርም ሕዝብም ውድቀታቸው ይፋጠናል። በሀገራችን እየሆነ ያለው ደረቅ እውነት ይኸው ነው። ጥበብና ዕውቀት ወደ ጓዳ ገብተው ተከተቱ። ዱላና ጠበንጃ ቤተ መንግሥት ገብተው መላ ሀገሪቷ ላይ ወጧ እንዳማረላት ሴት ተውረገረጉ። በጠመንጃ ብቻ የልብ መሻታቸውን የሚገኝ መስሏቸው ለአራት ሰዓት ዱላቸው የማይለያቸው የጨለማው መንግሥታት ታዛዥ ደናቁርት ወታደሮች ሕዝብን ማንገላታትና መረሸን ሥራዬ ብለው ተያያዙት። ልክ እንደ ወያኔው ዘረኝነትን ጨምሮ በስነ ልቦናና በአእምሮ ደዌያት የተመቱት የበላይ አመራሮች ደግሞ የብልጭልጩ ዓለም ቁሳዊ ሀብት ንብረትና የሆዳም መሐይማን አጀብ ሕሊናቸውን አሳውሯቸው ወያኔ በተከለው ድንኳንና በጣለው ዳስ ይሞላፈጡ ገቡ። ሕዝብ በተለይም ወጣቱ ያን ሁሉ የሕይወት መሥዋዕትነት የከፈለው የወያኔን ሥርዓት በአዲስ ዘር ተረኝነት ለማስቀጠል ይመስል በሕገ መንግሥታችን የመጣ በዐይናችን መጣ የሚሉን እነዚህ ጉዶች ሀገራችንን የገደል አፋፍ ላይ አስቀምጠው የፈንጁን ካምሱር ይስቡት ያዙ። መጨረሻቸውን የሚያይ የታደለ ነው። ከፈጣሪዎቻቸውና ካሳዳጊዎቻቸው ወያኔዎች የነሱ የከፋ መሆኑ በጣም ግልጽ ነውና አብይ አህመድ ሊታዘንለትና ሕክምና ማግኘት የሚገባው የአእምሮ በሽተኛ ስለመሆኑ ዶክተር ደረጀ በግሩም ሁኔታ ገልጾታል። ሊታዘንለት የምትለዋን እኔ ጨመርኳት መሰለኝ። አዎ እሱም ያሳዝናል፣ ወዶ እንዲህ አይሆንምና። ቀደም ሲል ይኸው በሽተኛ ጠቅላይ ሚኒስትር በአንድ መድረክ ላይ አንድን ምስኪን ዜጋ በአደባባይ ሲሳደብ የተቀረጸውን የምስልና የድምፅ ማስረጃ አንድ ወዳጄ በኢሜይል ልኮልኝ ሳየው በሀገራችን ዕድል ክፉኛ አዘንኩ። እርግጥ ነው ሰው እንደ የሁኔታዎች ተለዋዋጭ ባሕርያት እንዳለው ግልጽ ነው። በቤታችን፣ በመሥሪያ ቤታችን፣ በመዝናኛ ቦታዎች፣ በሞቅታ በለብታ፣ በሐዘንና በደስታ ወዘተ ሰውነንና የተለያዩ ስሜቶችና የስሜት መገለጫዎች አሉ። እነዚህ ጠባዮች በጊዜ በቦታና በሁኔታ የሚገዙ መሆናቸውን ደግሞ አንዘነጋም። ሆኖም የፈለገውን ያህል የሰዎች ጠባይ ቢለዋወጥ ፕሮቶኮሉን ጠብቆ ለሕዝብ ቃል መጠየቅ እያደረገ ያለ አንድ የሀገር መሪ ጫት ቤት የተቀመጠ ይመስል በዚያ መልክ ምን ዐይነቱ ጀዝባ ነው ቆረጠው ብሎ እንደ ተራይ ቡና ቤት ሴት ሲሳደም መስማት ያስደነግጣል፣ ያሳፍራልም። እመረዋለሁ የሚለውን ሕዝብም መናቅ ነው። ቆረጠው ማለቱ ስድቡ ለሕዝብ አይተላለፍ ለማለት ነበር። ሆኖም ከአፍ ከወጣ አፋፍ ነውና ሰማ ነው አየነው። ለነገሩ አምባገነኖች ለይምሰል ካልሆነ በስተቀር ከሥልጣናቸው ውጭ የሚያከብሩትና የሚያፈቅሩት አንዳችም ነገር የላቸውም። እምብዛም ላልተለመደ ግልጽነቴ ይቅርታ ይደረግልኝና በዚህ ዐይነት እንደ ሐረሮ ወጣቶችና ጎልማሶች ልማዳዊ አነጋገር ሁላችንንም እናታችሁን ልቀፍላችሁ እንደማይለን ምንም ዋስትና የለንም። ባለጌን በተለያዩ አጋጣሚዎች እንለየዋለን። ይህ አስመሳይ ሰው በዚያች አጋጣሚ ብቻ እንዴት ያለ የተዛነፈና የበሸቀጠ ጠባይ እንዳለው መረዳት አይከብድም። መጥኔ ለቤተሰቡ እንደ እግዚአብሔር ፍቃድ እኛስ በቅርብ ጊዜው ሳንገላግለው የምንቀር አይመስለኝም። የነገሮች ፍጥነት ለዚህ ግምቴ ዋቢ ናቸው። ዙሩን እጅግ አክረውታል። በመተከልና በብዙ የኦሮሞ አካባቢዎች ብዙ ደም እየጮኸ ነው። ይህን የሚያይ ፈጣሪ ደግሞ አለ። የፈጣሪን ፍትህ ያለማስተዋል ብጭ በሽታ አዙሪት ውስጥ እየከተተ በተደጋጋሚ ያንደባልለን ያዘ እንጂ የእሱ ፍርድማ አትቀርም ሲል ጸሐፊው ትዝብቱን ያጠቃልላል። Thank you.
አድማጮቻችን አሁን ወደ ውይይቱ እንሸጋገራለን። እንግዳችን በቴሌፎን መስመር ላይ ነው። ተናስተል ዶክተር ደብሩ ነጋሽ ይስማሃል?
ይስማኛል። ተቆልና ደና አልኩ።
ደና ሰላም ተናስተል ደና ስንብታል?
እግዚአብሔር ይመስገን ደና ነኝ ደና
አይተከለ። አዎ አዎ ጥሩ ነው። አድማጮቻችን እንግዲህ ዶክተር ደብሩ ነጋሽን በብዙ ሚዲያዎች በመቅረብ በዚህም ኢትዮጵያ እንደ ትሬዲዮ በተደጋጋሚ እየቀረበ የታወቀ ነው ታውቁታላችሁ። የኢትዮጵያን ሕዝብ የገባበትን አጣብቂኝ ውስብስብ ችግሮችን ለማስረዳት በጽሁፍና በውይይት የነቃ ተሳትፎ ያደርጋል። በተለይ ማራራ መስዋዕትነት ይከፈልላለው አማራ የህልውና ትግል ከፍተኛ ትኩረት በመስጠት ትግሉ ስምረት እንዲያገኝ ድምጽ በመሆን የራሱን አስተዋጽኦ ያደረገ ነው። በዛሬው ዕለትም በኢትዮጵያ ግዛይ ሁኔታዎችና በዙ ገታይነት ባላቸው ዙሪያ ለመወያት በጋበዝነው መሰረት አሁን በቴሌፎን መስመር ከኛ ጋር ነው። ያው እንግዲህ ተናስተልኝን ሰላምታው ተላውጠናል። በቀጣው ወደ ውይይታችንም እንሻገረው። ዶክተር ደብሩ ያው ዝሩን ዝሩን የሚወስደን በቅርብ ጊዜ የተፈጸሙ ነገሮችንና በአጠቃላይ በአማራው የህልውና ትግል ዙሪያ ላይ ያሉት ላይ ነው ትኩረት የምንሰጠው። እስቲ ለውይይታችን መነሻ መጀመሪያ የዚህን ያለፈውን ሳምንት ያው ብዙ ሲተችበት ቆይቷል። ዶክተር አብይ ወጣቹ ደግፉ ብሎ የጠራው ሰላማዊ ሰልፍ አንድ ድምታ እንዲሆነ መልእክትን አስተላልፏል። ይሄውም ጎልቶ የታየውና አላማውም ጸረ አማራ ለመሆኑ በወጣው መፈክርና እሱም ራሱ በፌስቡክ ላይ ይሄንን የጸረ አማራ መፈክሩን ከህዝቡን ተቀብሎ ለጥፎ ነበር። አንዳንድ ሰዎች አንስተውታል ይባላል፣ ግን ማን መከረው የመከሩት ነው ይችላሉ። ግን ዋናው ሐሳቡን ገልጾበታል እና ይሄንን የተጠራው ፋሽስታዊ ሆነ ጸረ አማራ እንቅስቃሴ ወይንም ጥሪ እንበለው እንዴት ተመለከተዋል? ወዴት ያመራል ብለህ ትላለህ? መስመሩ አንተ ነው። ይቅርታ።
እሺ እሺ። አዎ ምን ይመስለኛል ይሄ ሰው አንድ የሚያደርገውን የሚያውቅ አይደለም። በሱ እጅግ ሊፈረድ የሚገባ አይመስለኝም። ይሄ ሰውዬ ስልጣን ላይ ከመጣ ጀምሮ የአማራው ማህበራት አማራ ብሔራዊ ንቅናቄ እነ ባልደራስ እንኳን በአደባባይ ማን ነው ህዝብ ሰብስቦ ለማናገር እና ትንንሽ የአዳራሽ ውስጥ እንኳን ለመናገር መብታቸው ተነፍጎ እየተለበደቡ ዘብጥያ የሚገቡበት ነው። ይሄ ባለበት ሁኔታ ነው እንግዲህ ለዘመዶቹ ይሄን አድርጉልኝ ብሎ መመሪያ ሰጥቶ አማራንም አሰድቦ ያው ባላንጣ እሚላቸውን ምንም ሳይፈራ ወይም ሳይገነዘብ ያን ካደረገ በኋላ እንደውም እግዚአብሔር ይስጣችሁ አንጀት የርሷል በድጋፋችሁ ነው ብሎ በዚህ በፌስቡክ እንትን ያለው ህዝቡን የወጣለትን ህዝብ ያስመሰገነው ማስፈራሪያም ጭምር ነበር። እንፈጃችኋለንም ነው የተረፈውን አማራ ያው ጎንፋ ነው ምንትስ የሚባል አንድ ጀነራል ተብዬ ባለፈው ዝቶ ነበር አንድ ነገር ቢደረግ እኛ መሀል ያለውን አማራ እንፈጃዋለን ብሎ ከጥቂት ወራት በፊት አስፈራርቶ ነበር እና ያው ጭምር ነው ዛሬ የተደረገው። ስለዚህ የእሱ ጸረ አማራነት እኛን ይገደን ወይ ደንቀን እንደው እንጂ በእውነት እኛን እንኳ ማለት የማይገባኝ ጥቂቱን የዋሁን ህዝብ ለበለው እንጂ ይሰው ተቆጥቁቶ አደገው አንደኛ የኦሮሞነት የሚባለው ራሱ በጸራ ማርነት ላይ ጥርሱን የሸረፈ ሰው ነው። እነኚህ ዘመዶቹ ጅማ አማራን ክርስቲያን ሲጨፈጭፉ የነበሩ ናቸው ለረጅም ጊዜ። ከዚያም ወዲህ ለዚህ ኦነግ ለተባለው በስለላ ይደግፍ የነበረ ነው። ኦነግ ትልቁ እንትኑ ስልጣን ላይ በተቀመጠበት ጊዜ አማራን መፍጀት ነበር። ባለፉት 30 ዓመታት ህጋዊ በሆነ መንገድ ነበር አማራን ሲፈጅ የነበረው። ለዚያ መንግስት 27 ዓመት አገልግሏል ይዘው። ስለዚህ ለአማሯለበት ኩበት ለቀማ ነው በበርካታው ህዝብ ተላላው ህዝብ ይህን ሰው እና መሰሎቹን ለኢትዮጵያ ይበጃሉ ብሎ እንትን ማለት ከጅምሩ እንዳይሆን ነው። ኃላፊነት ለመውሰድ አለመፈለግ ይመስለኛል በበርካታው ኢትዮጵያ በተለይ በአማራው በኩል ቆርጦለት ይህ ሰው የዚህ መንግስት የቆመትን ጠላታችን ነው እኛ ይህን ያህል አመት ያስፈጀን የነበረ ጠላት ነው ዛሬም ይህም በማድረግ ላይ ያለ ነው። የአማራ ሴቶች ልጃገረዶች ማን ነው ታግተው ከ55-60 ሺህ ተማሪዎች በአማርነታቸው ኦሮሚያ ከሚባለው በወረራ ከተያዘው ምድር ዩኒቨርሲቲዎች ተባረው ቤት ሲቀመጡ የአማራውን ፍጅት የካደ ይሄ ሁሉ ሲደረግ በዚህ በሰውዬ ላይ እምነት የሚጥል ህዝብ የአማራው እኔ እነሱን ነው እንጂ በኃላፊነት እንትንም ብለው በዚህ በሰውዬ ላይ በምንም አይነት ይሄ ከጅምሩ ጠላት ነው ጠላት ነው ከኤርትራ ሰብስቦ ያመጣቸው ግደሉ ብሎ ከነብረታቸው ዛሬ ኦነግ ሸኔ ምንትስ የሚባለው እሱ መሳሪያ እያሰጠ ባንክ እያዘረፈ ይህን አርጉ የሚል ነው። እና በእውነት ከዚህ የበለጠ በአፉ እንዲነግረን ነው ወይ የምንጠብቀው? ጠላት ነው እና ምንም የሚያወላድ አይደለም። ይሄ
በጣም ይቀጥላል መጨመርበት
አለው።
አይ አቋርጬ ስለነበረ ምናልባት ያልጨርስከ ሀሳብ ካለ ብዬ ነው።
እሺ
በመሰረቱ ሰልፉ እንግዲህ ለሁለት ሰዎች እንደሚሉት ከሆነ እንደው ግምት ነው በጦርነቱ እንግዲህ ባለድል ነኝ የሚል መልእክት ለማሰማት ነው የሚሉም አሉ። እርግጥ በጦርነቱ ላይ የዘመተ ሰው አይደለም ዘማቾቹ ህይወታቸውን የሰውት አካለ ጎደሎ የሆኑት የአማራ ፋኖ እና ሚሊሻው ከሆነም ደግሞ ለጦሩን በማወደስና ያደረጋቸውን ድሎች ለኢትዮጵያ ህዝብ ለማብሰርም ከፈለገ ሰልፉ በዛ መልኩ አልነበረ መደረግ የነበረበት ለማለት ያህል ነው። ምክንያቱ ጸረ አማራ ለመሆኑ አንዴ ተያዘው መፈክር ካሁን ቀደም ነዙ ጽንፈኞቹ አማራውን ስም እየለጠፉ ያደርጉት የነበረውን መያዙ እሱንም እሱ ወዶ መያዙ ይሄ ለጸረ አማራ ባህሪውና እምነቱን በደንብ የሚያጋልጥ ነውና በመሰረቱ ሰልፉ ያንን አይነት ሁኔታዎች የሚያንጸባርቅ ቢሆን ህዝቡ ስመሰዋት የገፈለበትን የጦርነት ውጤት የኢትዮጵያ ህዝብ አብረህ ደስታን ተካፈል ቢባል ማንንም የሚከፋ አይመስለኝም። እሱም የሚያከራክሩ ነገሮች ኖርበት ይችላሉና አላማው ግን እኔ ወጣችሁ ደግፉኝ ስለሆነ እና ከኦሮሞ ህዝብ የሚፈልገውን ድጋፍ ለማሰባሰብና ህዝቡም እንዴት እንደሚደግፈው ለመለካት ያሰበው ይመስላልና በዚህ ላይ ግን ሽፋኑን አማራን ለማስጠቃትና ኢላማ ለማስደረግ የተጫወተው ቁማር በጣም አስቀያሚና ወራዳ ስራ ነው የሰራው። ይሄ ከባህሪው ጋር ተያዘ ስለሆነ ምንም የሚያስደንቅ ላይሆን ይችላል። ልብት ክላስ ከመጣዋል ከዙ እሺ ቀጥል ቀጥል
ተቆላ አንድ ሐሳብ የሱ አማካሪ የተባለ ሌንጮ ያው ስማቸውን በየጊዜው ነው
የሚያውጡት
እነኛ አንድ ሌንጮ ማን የሚባል ለታ የሚባል ሌንጮ ባል አው ትላንት ነው ከትላንት ወዲያ የኦሮሞ ተብዮች ስብሰባ ላይ በጦርነቱ እንትን የነሱ ጀነራሎች የነሱ ድል አስመስለው ጭምር ነው አገሪቱ አልተደራጀም ነገራችን እና የድሉ ያገሪቷም ቢሆን የነሱ አዝማቾች እንግዲህ ሰራዊቱንም እንደው ምን ነበር ያለው በኢትዮጵያ ተበነሱ ታሪክ ውስጥ በኦሮሞ ታሪክ ውስጥ በነገስታቶቹም በደርግም ወያኔ ስልጣን ከያዘም እንዳለፉት 3 አመታቶች ኦሮሞ በነጻነት የፈነደቀበት ጊዜ የለም ያዘዝንበት ጊዜ የለም ይሄ መጀመሪያው ነው አጥፋችሁ ተጠመጡ አይነት ነውና እንግዲህ አገሩን ሁሉ مناልባት በፎቅ በምን እናጥለቀልቀዋለን ብል ሳይሏቸው አልቀሩም እነኛን ቤት ማፍረስ ድንጋይ መወርወርና ሰው መግደል ለማዳቸው ነው እንትኖች እንዳጋጣሚ ብዙ ጊዜ ቄሮ የሚባሉትን በእውነት ከነብ መንጋ ማይሻሉ በኦሮሚኛ እንደውም አንድ ቄሮ ማለት መንጋም ነው የነብ መንጋም ጭምር ነው ማዝም ብሎ ማስ ዝም ብሎ እንትን የሚል እና ከአማራው ፋኖ ጋር ሲያነጻጽሩ ይስማል እንደው ግረ መንገዴን የልን ከስብዬ ነው እና የሞት ሞት ነው ሆነት እረኛ የአማራ እረኛ መንግስት የሚሰማው ነው እረኛ ምን አለ ብሎ የሚያዳምጥ ነው እና ነፍሰ ገዳዮች ናቸው አስተማርቶ ግደል ሲባል የሚገሉ ናቸው እና እነሱን እንግዲህ ቃል የገቡላቸው ነገር ቢኖር ይሆናል አርፋችሁ ተቀመጡ አይነት ነው እና ከዚህ የበለጠ ነጻነት ባለፉት 3 አመታት ኦሮሞ ያዘዘውን ሊያፈልገውን ሊያድርግ የሚችልበት እንትን ላይ ደርሰናል ችግር ሊገጥም ይችላል እና የሚል እንትን ሲደሰኩር ትላንትና ነው ዛሬ ሰማሁት እና እንደ ግላይ ድራቾ ነው የቆጠሩትም የነነ እንትኑን ምንም ትርትር የለኝም ለፕሮፓጋንዳ ተገልግ ደሞ ግብዝም ስለሆኑ ያምኑታል አንድ ጀነራል ተብሎ አይተው እንደሆነ አዝናለሁ መቼም እንደው ይሄ ራሱ ተክለ ሰውነቱ ያስራለቃ ምርኮኛ የትግሬ ምርኮኛ የነበረ ነው አብሎ አሁን የጦር አበጋዝ ያደረጉት ሰውዬ እና ማነት
ብርሃኑ ጁላ
የዛሬ 2 አመት ግድም የትግሬ ሴትና ወንድ መንገድ ዘግቶ ሰራዊቱ አወጣም ብሎ ድንጋይ ወርውሮ እን ሰሜን እዝ የተባለውን ሲያግቱ ጠጠር ያልወረወረ ምንም ያልፈጸሙ አማሮች ጎንደር መሳሪያ ያጓጉዝ የነበረ የማንዴ እንትን ድርጅት የነኝ ሱር የሚባል የትግሬው ድርጅት መሳሪያ ለቅማንት ያጓጉዝ ነበረ። የፍርድ ቤት ማዘዣ ነበራቸው መኪናው እንዲበረበር። በመከላከያ ሰራዊት ይሄ ሰውዬ በሚያዘው ሰራዊት ታጅቦ ያንን ለማቆም የሞከሩ ሰዎች 29 ተገድለው ባንዳ ፈጅለው እና ዛሬ ፍራበጋ ስብሎ እና የሁሉ አስፈንጥዟቸዋል እነሱ በየቦታው ማዘጋጃውን ከተማው እነሱ ነው የመከላከያ ሚኒስቴር ኦሮሞ ተብዬ ነው ምን ያልተደረገ ነገር የለም እኮ በሙሉ ወረውታል ያው ሊቀመጡ የሚችሉ አይደሉም እንጂ ሊደረግ የሚቻለው ነገር ሁሉ ሳውስ የቀሩት እንትን የለም እና ፉከራ ቢጤም ይቻቻሉ አው
አይ በጣም ጥሩ ሲወደዚህ ያው ሰልፍ አስመልክቶ ወደ አንድ በአገራችን እንግዲህ ሁልጊዜ ለዝላማረው ህልውና ደንቀራ ይሆነና ጣላት ይሆን አንድ ኃይል አለ ቀደም ሲል የህዋት ያው ሲጀመር የህዋት ፍጡር ነው የነሱ ቀኝ እጅኑ ሲያገለግል ነበር አሁን ደግሞ ወደ ከትግሮች ወደ ጋሎች ተሸጋግሯል ይሄ ድርጅትና ይሄንን የሰልፍ ሁኔታ በሚመለከት የሚያያዘው የአማራው በእንዲህ መልክ በአደባባይ መወገዙ እና የጥላቻ ፕሮፓጋንዳ እንዲነዛ ባገይቷ ሚዲያ ራሱ የአብይ አገዛዝ በሚቆጣጠረው የዜና ማሰራጫ ሁሉ እንዲነገር በዜና ትልቅ ዜናውን እንዲሰማ ሲደረግ ይሄንን አማራው ነው ክላሉ የሚለው በአድን እንደማያውክል ሁሉም አማራ ያውቃል ማንኛውም ሌላ ኢትዮጵያ የሚረዳ ይመስለኛል ትክክለኛ ምሮ ያለው ሰው ምንም ድምጹን አላሰማምና ይሄ ነገር ከቢአድንም ተቃውሞን አለማሰማቱ ከዚሁ ከአብይ ጋር በሽርክና ጅና ጓንቲ ሆኖ እንደሚሰሩ ብዙዎች ትችታቸውን ይሰጣሉና በአጠቃላይ ምንድን ለማለት ነው የ ያማራው ጉዳይ እንዲህ አይነት በአደባባይና በአመራሩ በአብያዝማችነት ጽላቻዎች ሲናፈሱ ያማራ ተወካይ ነኝ የሚለው ምንም ድምጽ አለማሰማቱ የሚወስደን ዙሩን ዙሩን ይሄንን ድርጅት ካልጠፋ በስተቀር አማራው ያማራ ህልውና ሊረጋገጥ አይችልም የራሱ ምድጅ ባለቤትነት ይዞ ሊኖር እንደማይችል ነው የሚያሳየውና ይሄን ስለ ተመለከተዋል ይሄን ጉዳይ ቢአድን እጁ የለበትም ብለንላለን ይሄ ነገር እንዲነገርና እንዲስፋፋ በዝምታ መመልከቱ የሱ እጅ አለበት የሚለውን ነገር ያረጋግጥ እንትላለን
እንደው እጃቸውም ባይኖርበት እንኳን ያን አሻፈረኛ ለማለታቸው ከሐራፊነት አግዳቸው አሁንም ቅድም እንደተከስኩት እነኚህ ሰዎች በእውነት ከጅምሩ ባለፈው እኛኮ ወያኔ ነበርና ገለግል የነበረ ነው ራሳችን አልነበርንም ብለው በአደባባይ አጣፈቸው ተናዘው ነበር እና በርካታ ህዝብም አመናቸው ሲሆናሉ ብሎ ግን በእውነት እንጃ በዓለም ታሪክ ውስጥ እንዳጋጣሚ ካልሆነ በስተቀር እነኚህ ሰዎች የህዝብ ምራጭ ናቸው ከአማራው ምራጭ ህዝብ ነው ተሰብስቦ በአንድነት በአንዳ የሚሆን በምንም ህብረተሰብ ውስጥ ዝቃጭ የሆነ የምራጭ ምራጮች ናቸው እነኚህ ሰዎች ቀደም ብሎ ትግሬ ነበር ያስተማራ የነበረው ትግሬ ኤርትራ እነኚህን እንትኖች ነበሩ አሁን እነሱንም የተኩስ ሰዎች የመጨረሻ ዝቃጭ ሆኑ ሰዎች ናቸው ገሌ ከገሌ ሳይባል ያሁን ስሙንም ለመጥራት የሚቀፈኝ ሰው አንደበቴን በጅ አይለው ያሁኑ ያማራ መሪ የተባለው ሰውዬ መለስ የተባለው እንደዛ አይነት አምሮ ያለው ሰው በአገራችን አልተፈጠረም ይያለ ዛሬ አማራን እንዲወክል የተባለው ሰው ይህን ያህል አማራ ያስፈጆች መልስ የተባለው በቀሰም የተነፋ የሚመስል ሰውዬ በየቦታው አማራን የሚሳደብ ዘላን ከአባል ብሶት እንደውም ሰሞኑን ባህር ዳር ስብሰባ ላይ ሽሜ ነበራሉ ይለው የነበረው ማነው እንደዛ ብሎ ያቆላምጠው ነበራሉ እና እነኚህ ሰዎች እነኚህ አሁንም እኛ ሆነን በእውነት የአማራ ህዝብ ነው ተጠያቂ ነኝን ሰው ብሎንት ማለቱና በቃ ባይ ነኝ እኔ እነኚህ ሰዎች ላይ ማላከኩ ካላፊነት አድነንም እኛ ተወላጅ የምንባለውን ሰዎች እስከ መቼ ነው በታሪክም በምንም የሚባል የነበረው ጣላትማ ጣላት ፍልግዚም ጣላት ነው አስቀድሞ እንትን መምታት አሾክሻኪው ነው እነኚህ ካሾክሻኪነት አልፈው እጅ የሚያሰጡ ናቸው በር እየከፈቱ ግደሉ የሚሉ ናቸው አማራው ለቅሶ ለመድረስ እንኳን ሀዘኑን ለመወጣት እንኳን ሀዘኑን ለመግለጽ ሰላማዊ ሰልፍ የታገተ ያገቱ ሰዎች ናቸው ከዚህ የበለጠ ጣላትነት ምን እንጠብቃለን ከነኚህ ሰዎች ፈቃድ መጠቅ አማራው ብረት እንዲፈታ ተደርጎ ነው እንዳይታጠቅ የታጠቀው እንዲፈታ ተደርጎ ነው የሚደረገው እኔ እንኳን እንደ ነፍጠኛ ዝርያ ደጋግሜ ለነበረው አማራ ቢታጠቅ ምንም ኃይል እንደማይመክት እንደማይለው እንደማያጠቃው ያደኩበት የተወለድኩበት ነው እና አማራው በደረግ ጊዜ ብረት እንዲፈታ ተደረገ ሀረርጌና ሌላ ቦታ ወያኔ የታጠቀውን ጭምር ነበር ያስፈታው እነኚህ ሰዎች አስፈትተው ነው አማራውን የሚያስፈጁት መተከል የአማራ ጽመርስት ነው የጋላውና የትግሬው መንግስት ኢትዮጵያን ሲወርር የአማራ መሬት ጋላና ትግሬ ሌላው እንዲጠራመተው ነው ያደረጉት። እና መተከል እንግዲህ የጎጃም ወደ 40% 45% የቆዳ ስፋት ትርሚል 70-80% ነው አሉ። አማራው ነበተን አገር ነው እንግዲህ የሚያስፈጁት። እነኚህ ሰዎች ናቸው የሚያስፈጁት። እጁን እጅግሩን ይዘው አንድ ማስተምረው ልጅ ማሶጣቶች ተነስተው ነበር አለኝ። ከጎጃም ወደ መተከልን ተሲሉ ይሄ ምንድነው የምን ጦር የሚሉት አለ በየቦታ ቆሟቸው
የ ጸጥታው ኃይል እንትን ኮማንድ እንትን
ኮማንድ ፎርስ እነሱ ናቸው የሚገጧቸው ልጆቹን ቴዶሎ ወገኑ እንዳይደርስ። ስለዚህ ይሄን የሚያስደርጉት ደመቀው ያገኘው ምንትስ የሚባሉት እነኛ ሰው መባል የማይገባቸው ፍጡራን ናቸው። ስለዚህ እነሱ ላይ ካቅማቸው በላይ ነው እኮ እነኚህን ሰዎች እንዳንዴ በጣም እንትን ብለው ራሳችንን እንትን ላለን። እነኚህ ሰዎች ካቅሙ በላይ ነው ሰው ሆኑ ነው እንዴ? የነ 30 አመት ሳይሮን ሰው 30 አመት ሲያገለግል የነበረ ሲያስፈጅ እጃቸው በደም የተጨማለቀ ይሃብ እየተባለው ሰው የማይመራቸው ምክንያቱም እጃቸው በደም የተጨማለቀ ነው። በውስልትናው በምን እጃቸው ያለ ሰዎች ናቸው እነኚህ ሰዎች። አሻፈረን ሊሉም አይችሉ ዘርጥያ ይከታቸዋል ይሄን አረጋችሁ ብሎ እጃቸው በደም የተጨማለቀ ነው እነኚህ ሰዎች። ጀግንነት ቢኖራቸው ኖሮ ይሸፍቱ ነበር ከሀገሬው ጋር አያደርጉትም። ስለዚህ እነሱ በመወገድ ያለባቸው የመጀመሪያው ያማራ ጣላት እነሱ ናቸው። ያማራ ብቻ ሳይሆን የድፍን ኢትዮጵያ ጣላት ነው። ይሄን የሚያሰኝ ምንድነው? ኢትዮጵያ የሚያደርገው አማራ ነው። ለአማራው ልክ ተረጋግሞ የተባለ እንትን ነው። በሁለተኛው ጦርነት 94% በላይ ከ20 አርበኛ 19 አማራ ነበር። ባዷም አማራ ነበር 95% በላይ እናጋራ ብሎ ነው አማራ ከድፍን ኢትዮጵያም የተዋጋ ቢኖር ማአቱ አማራ ነበር። ካለቀውም በማንኛውም ጦርነት ያልቅ የነበረው በርካታው አማራ ነው። የሚዋጋውም አማራ ነው። ውጊያ በደም ወሰረጸው አማራ ነው። እና እነኚህን ሰዎች እጅግ ከወርጭ አስሮ የሚያስፈጀው በአዴን የተባለው የጠላት ጠላት እነኚህን ሰዎች እኛንን መወቀስ ያለብን። በላይ ዘለቀ መጀመሪያ እነሱን ነበር አሉ ይገላገል የነበረው በርከፋች ነበር ይላቸው የነበረው አሉ። መጀመሪያ እንደው እነሱን ነበር። እንግዲያው ትግሬም ሆነ እነኛ አረመኔዎች ሶቪየት ገብተው ይሄንን ባላደረጉ ነበር። እነኚህን መገላገል ነው ያለበት አማራው።
ለከነው እንትናው በዚህ ባነሳው የትጥቅ ማስፈታት መሳሰሉት ዙሪያ ሰሞኑን የተከሰተን ነገር አለ። ራሱ የአማራ ክልል ተብሎ በሚጠራው በዚህ በከሚሴ በአማራው ክልል ውስጥ ያለ የውስጥ አስተዳደር ተብሎ ለኦሮሞች የተሰጠ ነው። እና ሰሞኑን በዛ አካባቢ ያለውን በዛ ነዋሪ ሆነውን አማራ ቤት እየዞሩ መሳሪያዎች አሉ ይያሉ እየፈተሹ ካገኙም ማንኛውም ለማየት መሳሪያ እየወሰዱ ነው የሚባሉ እንግዲህ ያው በአካባቢ ያሉ ጋላው ያስተዳድራዋል። ለዚህ ትልቅ እንትን ስልጣን ሰጥቶ ይሄንን እንኳን በራሱ ክልል ቦታ የሚደረገውን ነገር አለሱ ፈቃድ ሲፈጸም የውስጥ አስተዳደር ሲሰጥ በዛ አካባቢ ያንን የበላውን አካል አስተዋውቆ ያካል ሲፈቅድለት ነው የሚፈጽመው። ግን እነዚህ ማይረቡ የእንግዲህ ልጆች ስለሆኑ ሙሉ በሙሉ አሁን በጋሎች ቁጥጥር ስር ውለዋል። አሽከርነታቸው እንደቀጠሉ ነውና ይህ አሳፋሪን ተግባር በሚመለከት ያው ጋለፈው ጊዜ ብዶ ቀደም ሲተናገርንበታል ነፍሳቸው ይማርና ጀናላ ሳምነው አለ ወቅቱ ተፈጥረው ያው በወንበዴዎች አብይ ሲገሏቸው ይሄን ያቁት ነበር ወዴት እንደሚያመራ ሁኔታ የጋላ ወረራው ምን አይነት ሁኔታዎች ሊያስከትል እንደሚችልና እነዚህ ወንጀለኞች በእውነቱ ከምድር መጥፋት ያለባቸው ናቸው። በሙሉ እንዳቀረብከው ብዙ አማራ ህሊና ያለው ኢትዮጵያም የሚስማማው ነው። የኢትዮጵያ ህዝብ ትግል ወደፊት የሚፋ ከተባለ የቢአደም መጥፋት ወሳኝ ነው። ከሁሉ በፊት ይሄ ድርጅት ሳይጠፋ ምንም ነገር ወደፊት መራመድ አይቻልም። ምክንያቱ ከመጣው ጋር አሽከርና ወራዳ የሆነ ስራ ይሰራል። ሰዎችም ባሮች ናቸው ባሮች ናቸው። ያማራ ጣላቱን የሚወድ እንዲሆን ያስገደዱት ነው። አሁን ሰሞኑንም ሰልፍ ይደረጋል እየተባለ ነው። የሰልፍ ያው እንዳለፈው ጊዜ እንግዲህ መፈክሩ ይለወጥ የሚል ነገር ጥናት አድርገው ሊወጡበት ይችላሉ። ግን ራሱ መንፈሱ ሰልፍ ለማድረግ ለአብይ ሲባል ሰልፍ ለማድረግ አላማው አብይነትና ማንኛውም የፖለቲካ ድርጅቶች ሆኑ ቁማርም ጨዋቱ በፖለቲካው ዝሮ 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 የሚሰፍሩትና የሚዋኙት በአማራው ቦታ ነው። እና ግንቦት ሰባት ስማቸው ለውጦ ኢትዮጵያ ውስጥ የሚያርጓቸው የፖለቲካ ቁማር አሁንም ህዝቡን እዛ ያያወናብዱ ሰልፍ እንዲወጣ ለማድረግ ተጽኖ እየተደረገ ነውና አሳዛኝ ነው አሳዛኝ ነው። አማራው ትግል አመሪ የለውም ባለቤትም የለለው እንትን ሆኗል። ማንንም ይገባበት የሚወጣበት ሆኗል። እስቲ ወደ ሌላው ልሰድህና ይሄንን የጎረቤትን ሀገር የሚመለከትም አንዱ ትልቁ አጀንዳ ነው በሰሞኑ አሁንም ዛሬም አሁን በመነጋገርበትም ሰዓት ህዝብ ያለቀ ይመስለኛል የሱዳን ወረራ ኢትዮጵያን እንግዲህ እስከዛ ድረስ አናቀም ከዚህ በሚልክ ዘመን በጽምልክ ዘመን እንግሊዞች ወይም እንግሊዞች ያደረጉት የድንበር ማካለል ጭቅጭቅ ነበር ሲባል ነው እንጂ በኃይለ ሥላሴም ጊዜ በደርግም ጊዜ ደርግም አይታማም የኢትዮጵያን አንድነት በማስከበር አንድም ጊዜ ሱዳን ክል በቦታሌ ብላ ስትናገር በይፋ ለዓለም አቀፍ ድርጅትም ሆነ ለምን አልተሰምቶም አይታወቅም ነበር። ግን ይሄ ከፋፍለ ግዛ የሚል የትግሮች እና የጋሎች እንትን ህግ ከወጣ በኋላ ያው ወያኖችም በሽፍትነት ዘመናቸው ላደረጉላቸው ድጋፍ ለመስንትን ለውለታ ለመክፈል የሀገራችን ዳር ድንበር ሲቆራረሱና ሲሰጡ ሲቸሩላቸው ቆይተው ነበር። አሁን ለይቶለት የምዕራብ ጎንደርን መተማ ሌሎች ማከባቢዎች ተይዟል ነው የሚባለው። እና ይሃገዛዝ ግን ሰልፍ ያስወጣል ሰልፍ ተሰልፋቸው አመስግኑኝ ይላል አገሪቷን ግን ለመከላከል አልቻለም አልፈልግምም። በዓለም አቀፍም ደረጃ ደግሞ ወረራውን በማስወገዝ ደረጃ ያደረገውን ዲፕሎማሲ እንትን የለም። እና ይሄ ብሔራዊ ወንጀል እንድትመለከተዋል ያብይን ብሔራዊ ወንጀል የአካባቢ የኦሮሞ ጋሎችን የከለሉትን ቦታ ቢሆን ኖሮ ያቻገር ውስጥ እንትን መብረቅ እንትን መሬት አባራው ጥሶ ነው ብዙ ነገሮች ነበር የሚደረገው። ግን ያማራውን አካባቢ በመሆኑ በዝምታ ያያየው ነው። ይሄ ብሔራዊ ወንጀል ይሄን ሰውዬ ለእስከ መጨረሻው ትውልድ ድረስ ይቅርታ የሚያስደርግ ነው ትላለህ? ይሄን የሚፈጽመው ወንጀል
በፍጹም 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 ይሄ እንዴ ይሄ እኮ የድንበር እንትን የሚባለው በአጼ ምኒልክ ጊዜ 1902 በፈረንጆች አካባቢ የጉዌን መስመር የሚባለው በውሉ ላይ ከእንግሊዝ መንግስት እንግሊዝ ያኔ ሱዳንና ግብጽን ይቆጣጠሩ በነበረበት ጊዜ ያንን ሱዳንን የጥጥ እንትን አድርገው ነበር። ሱዳንና ግብጽ ለጥጥ እንትን ነበር ይገለገሉባቸው ጥጥ ለማምረቻ። እና ያን ቦታ በሚከላከል እንትን በሚሉበት ጊዜ ውሉ ላይ በወረቀት ላይ የሰፈረው እንትን ከኢትዮጵያና ከሱዳን ማን ነው ከእንግሊዝ ባለስልጣኖች ባሉበት መስመሩ ይካለላል ነው የሆነው። እና የእንግሊዙ ሻለቃ ጓይን የሚባለው ሰው የብቻውን ያካላል። እንደውም በግል ደብዳቤው ጻፈው ላይ ለእንግሊዝ መንግስት የጻፈው ደብዳቤ ላይ ከውሉ በስተቀር በርካታ ወንዛ ወንዞችና ለም መሬቶችን በሱዳን አድርጋቸዋለሁ ብሎ አባሪ ደብዳቤም ጽፎ ነበር ከውሉ ውጪ። አጼ ምኒልክ ያንሳው አሻፈረኛል አይሆንም ለምንም አይነት። ያ በሆነበት ጊዜ ነው እንግዲህ ከዚያ ጊዜ ጀምሮ ኢትዮጵያ አሻፈረኛል አለች ያን ነገር ተደፍሮም ተሞክሮም ማቅ። እና ዛሬ እንደውም ምናልባት ሰምተ ይሆናል ጠብቁልን በአደረ አይነት የሱዳን መንግስት ጀነራሉ መጥቶ የለምሰከ ሱዳን ጠቅላይ ሚኒስቴር መጥቶ በሁለተኛ በተመለሰ ማግስቱን ነው ድንበሩን ያዙት እነዚህ ሰዎች ወርመሳልስቱ ናንዶም ያዙት ብሏቸዋል ነው የሚባለው። የውጭ ጉዳይ ሚኒስቴር ተናጋ እንትናቸው ካላቀባው አይ እንደው እኛ የውስጥ ችግር ስለገጠመን በሰሜኑ በኩል ድንበሩን እስቲ እናንተ ተጠብቁልን ይውልን ያልነው ገረሳይ ይሄን ያልነው ነው እንጂ እንዴት መሬታችንን ውሰዱን ላለን እንግዲህ አሳምልጦት ነው ያንን የሚያለው። ስለዚህ አንድ ነገር መባል አለበት ማለት ነው ያንን ተለማለት ተጠብቁልን በዚህ በኩል ድንበሩን አደራን ያላችሁ ነው ያለው የውጭ ጉዳይ ሚኒስቴር ቃል አቀባዩ። እና ያዙ ቢባል አይደንቀኝም ይሰው አማራን በድኑን ይፈሩታል ደሞም ሊፈራ የሚገባ ህዝብ ነው እነኚህን አማራ አንድ ቢሆን የሳምንት የሁለት ሳምንት ችግር ናቸው እነኚህ እና አማራውን እጅግ ስለሚፈሩት መሬቱንም ለጠላት ምንበታት ነውና በሚል ሳይሆን አይቀርም ወለጋ ኦሮሞ የሚባለው እኮ ነው ዛሬ አማራውን የሚያስፈጀው መተከል አባይን ተሻግሮ መጥቶ ድንበር ሲያስፋፋ ወሎ እንደውም ራያ የሚገባኛል የሚል እነኚህ ከተማ መስርተው የማያውቁ መንደር መርተው የማያውቁ አገር ሊያስፋፉ ነው። እንደውም አሁን በነገራችን ላይም በትል ሰሞኑን ግዛይ አስተዳደር ሊፈጥሩ ነው ኦሮሚያ በሚባለው ውስጥ ግዛይ መንግስት አስተዳደር እንት ሊሉ ነው። ስለዚህ ምንም አይደንቅም ይሄን ቢያድርግ እዚህ ሰው የወንጀል አንድና ሁለት የለው ምንድነው ግን አሁንም እንደው ሊተሰመርበት የሚገባው መንገድ እንት እነኚህ ሰዎች ኢትዮጵያ ሀገራችን ናት ብለው የሚሉ ሰዎች አይደሉም። ኢትዮጵያ የጠላት ሀገር ናት ይሌ ነው ኦነግ ይህን ይሄን የነበረ ነው ትግሬ ይህን ይሄን የነበረ ነው ዛሬ ስልጣን ላይ ያለው መንግስት ልክ እንደ ትግሬው መሬቱን እንጂ ኢትዮጵያ የነኝ የሚል አይደለም። ኢትዮጵያን በእኛ መልክ ነው እንትን የምናረጋት 3000 አመት አማራ ገዝቷል 3000 አመት እኛን ገዛት አለና አለ ብሎ እኔ ከሁለት ከሶስት እንትን ሰምቻለሁ ተጠና ነው ከትላንት ወዲያ ያ ሻለቃ ዳዊት የተባለው ሰውዬ ይሄና ለይሄ ሰው የተገረምኩ እንዴ የሚል አይመስለኝም ነበር ሲል ሰማው ለንጮ የሚባለው
ዮሐንስ
ሰው ያማካሪ ሆኖ ሰውዬ እና እነሱ ኦሮሚያ የምትባለውን መንግስት እስካቆሙ ድረስና ይፈጁትን ፈጅተው ያሉትን እንትን አርደው በልተው እስከጨረሱ ድረስ የመንግስት እንትን መንፈሳቸውም አይደለም ሆኖም አይታወቅ መንግስት ማስተዳደር ቀርቶ የሚያሳስባቸው አይደለም ያ የቤጌም ድርንትን የአማራ ምድር ነው። እንደውም ብኞቱ አማራና ትግሬ እንዲጣላ ነበር እንትኑ ትግሬው ወያኔ ትግሬ ጥጋብና አብሬት እንትን ብሏቸው ጦርነት አውጀው ለመድቀቅ ሞከሩ እንጂ ሐሳቡ ጦርነት እነኛ ከፍተው አማራ እናንተኑ ሲባል እነሱ መንግስት ሊያቆሙ የነበረ ትልማቸው። ስለዚህ ይህ መንግስት እስከዛሬ ድረስ በአፍሪካ እንትናል አደረገም ተወረርን አላለም ለዓለም መንግስታት አላት ሴኩሪቲ ካውንስል የሚባለው አላቀረበም። እንደውም ሰሞኑን እንደሰማሁት መንገሩ ሁሉ እየሰሩ ነው አሉ ክሊኒክም ምንም እንትን ይያሉ ነው ወደ 35 ግማሹ እስከ 70 ኪሎ ሜትር ገብቷል ነው የሚባል በርካታ ሺህ ሰው እየጎረፈ ነው በርካታ ወንጀለኛ ትግሬ አማራን የፈጀም ከነሱ ጋር አብሮ ገብቷልም ሲባል ይሰማል ከሱዳኖቹ ጋር እና ተመሳጥሮ ቢያደርገው አይደንቀኝም የሰውዬ ምንም አይደንቀኝ የጠላት ጠላት ነው። ባለፉት 3 አመታት በአማራው ላይ ያስፈጸመው ወንጀል በቂ እንትን ነው አንዱንም ለማስንትን ለማስደረግ አንድ ሰው ለፍርድ ያላስቀረበ ያዷውን ጀግና የራስ መኮንንን ሐውልት ከስክሰው ሲያበቁ ሐረርጌ እንግዲህ ከ125 23000 እስከ 125000 ጦር ነው የለሚባለው አድዋ ላይ ትልቁ ጦርና የሰለጠነው ጦር ዘመናዊ ጦር የነበረ የራስ መኮንን ጦር ነው። የአድዋውን ጀግና መንገድ ላይ ሞቱ በበሽታ በዝና እኛን የመሰሉ ጀግና ሀውልታቸው ሲከሰከስ አላስቆመም። ለፍርድ አላስቀረበም እነኛን ያደረጉትን ሰዎች አላስተከለውም። ምንድን ነው? ግልጽ አይደለም ወይ? ሆን ተብሎ አይደለም ወይ? ይህንን
እንትን የሚያስደርገው
ታሪክ ይህ ሰው አዲስ አበባ ውስጥ የነባር እንትን ታሪክ እነሱ ደግሞ አረመኔ ነው እንትን ስልጣኔን የሚያጠፋ አረመኔ ነው ስልጣኔን አረመኔ ስልጣኔ ጠራት ነው። አውቀውም መስራት የማይችለውን የማጥፋት ባህሪያቸው ነው። ይህን እያደረጉ ነው ዛሬ። ስለዚህ የራስ መኮንን ሀውልት ያስፈረሱ ሰዎች የአመራሩ የሚባለው የአዘሬ ምንትስ መንግስት የተባለው 100 ሜትር አይርቅም ሀውልቱ ካለበት ፊት ለፊቱ ነው። የኦሮሞ ቄሮዎችና አዘሬዎች ያን ሲያስፈርሱ ፖሊስ ያይ ነበረ። አንድ ሰው ለፍርድ አልቀረበም፣ አላስቆሙትም፣ ሀውልቱም እንዲሰራ አላደረግም። ከዚህ እንደው ይሄ ጥቂት እንትን ነው። የአማራውን ፍጅት የሚክድ ያሳፈናቸውን ልጆች ተገኝተዋል ብሎ የሚያስዋሽ አንዲት ነገር፣ ይህ ሁሉ ግፍ በአማራው ላይ ሲፈጸም አንዲት ሰው ለኃላፊነት እንትን ያላለ አብሮት አስወስዶ ምንድን ነው የሚባል ጉሙዝ ኃላፊ የነበረው ሰውዬ አብሮት ወስዶት የአማራውን ፍጅት ጉዳይ ለማጥናት ሄዶ ተብሎ ያናግር የነበረው ሰዎች አማራን ፈጆቹ ናቸው። ከተበዳይ ከተገደሉት አንዲት ሰው ሳያናግር ነው ሄደው። 5 ሰዓት ሳይቆይ ነው ወደ 200 በላይ አማራ ያስገደለው። ከዚህ የበለጠ ጠላት ምን እንዲያደርግ ነው የምንጠብቀው? ከዚህ የበለጠ ጠላትነት የትም ሀገር ቢሆን ኖሮ አንድ ቀን ለስልጣን ላይ ሊቆይ ባልተገባው ነበር። የአረመኔ ፋሽስት ግልገለ ፋሽስት እኛ ሀገር ሆነና ነው።
ያው መቼም እኛ በጎ ነገር የምናስብ ወገኖች ምንድን ነው አንድ መንግስት ነኝ የሚል ህዝብ መረጠውም አልመረጠውም የሀገርን ዳር ድንበር ማስከበር ይጠበቅበት። ራሱም ለመቆየት ከፈለገ ራሱም በስልጣኑ ላይ ቆይቶ የፈለገውን ለማድረግ ከፈለገ አገር ያስፈልገዋል፣ አይደለም የሚገዛው አገር ማለት ነው። አገርን እንደዚህ በመሳሰሉ ሁኔታዎች ላይ ለጠላቶች የሚያጋልጥና ህዝቡንም ሰላም የሚነሳ ከሆነ የራሱንም ስልጣን ውሎ አድሮ ይቀናቀነዋል፣ የማይቀር ነው። ህዝቡ ወደ ጠላት የሚያዞረውን ጠመንጃ ወደ ራሱም ሊያዞርበት ይችላል። የቀን ጉዳይ ነው፣ በወያኖች ላይ ታይቷል። እና በዚህ ዙሪያ ላይ እንዳልከው ለዓለም አቀፉ ድርጅቶች በተለይም የጸጥታው ምክር ቤት አንድ ሀገር ሲወር ሌላውን ሀገር ጉዳዩ እንዲመለከተው እንዲወገዝ ያገዛዝ ይደረጋል። ግን እንደሚታየው ከሆነ ካሁን ቀደምም ያው ከወያኔ ጋር ተሰበጣጥሮ ሲሰራ የነበረው ወንጀል ራሱም ነበረበት፣ እጁ ነበረበት። አብይ አንዱ አካል ነበር፣ የወያኔ አገልጋይና ተላላኪ ነበር። አሁንም ያንኑ በዚሁ ዙሪያ ላይ የእሱን ስልጣን ለማቆየት የሚረዳው አማራውን ለረጅም ዘመን ሊቆይ የሚችል የጦርነት ሰለባ ውስጥ አስገብቶ ራሱን ለመከላከል እንደማይችል ደረጃ ላይ አድርጎ ማዳከምና በዚህ ሁኔታ ላይ አማራውን ለማባላት ያደረገው ስልት ይመስለኛል። እንግዲህ መቼም የሰው ልጅ ክፋቱን የሚያይ ማምላክ ስላለ ለሁሉም ቅጣቱን ያገኛል የሚል ተስፋ አለኝ። ዶክተር ደብሩ ነጋሽ፣ በእውነቱ ሰዓታችን እንግዲህ አንዱ ለሁለት ጥያቄ ብቻ ማስተናገጃ ጊዜ ሊኖረን ይችላል ብዬ አስባለሁ። ብዙ ጥያቄዎች ነበሩ። የኢትዮጵያ ጉዳይ በአት ማአት ነገሮች ናቸው ያሉት፣ የተያያዙ ነገሮች። እስቲ ወደዚህ ወደ ሰሜኑ በኩል ስላለው ጦርነት በወያኔ ላይ ህግን የማስከበር ጦርነት በሚለው ላይ ማለፉት 3 ወራ 2 እንጃ ስንት ወር እንደሆነ ስንት ወራቶች እንዳሳለፈን በሰፊው ሲተች ቆይቷል። ያው መሪዎችም ተይዘዋል የተገደሉም አሉ። ነሳሰሉት ዋና ከሚባሉ 3 4 ይሆኑ ይችላሉ 5ም አልተያዙም። ግን የዓለም መንግስታት ውስጥ በተለይ በቅድሚያ የሰባዊ ድርጅቶች የሚያርጉት ጩኸት ወደ መንግስታቶቻቸው ተሽጋግሮ መንግስታቶች አንዳንድ መንግስታቶች አሁን በአውሮፓ እነኖሮ የመሳሰሉ እንደ ስዊድን፣ ጀርመን እና ፈረንሳይም ቢሆኑ ያጉረመረሙ ነው። የትግሬን ህዝብ እየጨረሰ ነው የሚለው ክስ እየተሰነዘረ ነው። እና መጀመሪያ በውስጥ ጉዳይ ለሚገባ ማንንም የለም ይላል ሲፎክር ነበር አብይ። ነገሩ ተለጥጦ አሁን ዓለም አቀፍ ሁኔታዎች ላይ ተሽጋግረናል። አንድም ራሱ የትግሬዎቹ አንድነትና በዲፕሎማሲውም ደረጃ ያደረጓቸው ቅስቀሳዎች ይሄን አይባልም በጣም ሰፊ ሆነ ማይካድር ለምሳሌ አማራውን ጨፍጭፈው ትግሬን የሞተው ብሎ እንትን ያሉት በሴቶች ላይ ግብረሰም እንደነው እንትን ተደፍሯል የሚለው ነገር ፕሮፓጋንዳ ድሮ እነሱ የሚያረጉትን የሰለጠኑበት ነገር ስለሆነ በሰላ ሁኔታ ለዓለም አቀፍም ተናቅረውታልና ይሄ ሁኔታ ሁን ዝሮ ዝሮ በዓለም መንግስታት ጣልቃ መግባት ብቻ ሳይሆን የጋሎችና የትግሮቹ አንድነት እየታየበት ነው። በጦርነቱ ላይ ትግሮቹ ሆን ብለው በሎሮሞቹ የሚጠቀጥቋቸው ነገር አለ። አማራው ላይ ጥላቻ እንድንትን እንድልና ግንባር የመፍጠር ነገር አለ። በዛ ደግሞ ዓለም አቀፉም ተጽዕኖ አለ። እና በዚህ ዙሪያ ላይ እስቲ ምን አይነት ግንዛቤ ነው ያገኘው? ጣልቃ ገብነቱ የውጭ መንግስታት ጣልቃ ገብነት ለርቅና የተደበቁትን ማውጣት በአደባባይ ኃላፊነት የማስቀመጥ ወይንም ምረት የማስደረግ ነገሮችን እንደርሳለ መትገምታላም በሚታይ ሁኔታ ከሆነ ድርድር እየተደረገ ነው የሚባለው አፍሪካም ኮመሮች ሳይቀሩን የሩዋንዳው መሪ በትግራይ ውስጥ የሚፈጸመው ልቂት መቆም አለበት የሚል ጥሪ አቅርቧል። እንግዲህ ካንዳ አፍሪካ መሪ የአፍሪካ ውስጥ ባንዳገር ውስጥ ጣልቃ ገብነትን አንቀበልም የሚለው ቻርተር ተጥሶ መሪዎቹ ያጉረመረሙ ነው። እና ምንድን ሁኔታ ነው ያለው? የተሳከረ ሁኔታ ያለ ይመስላል። በዚህ ጦርነት ዙሪያ
ትንሽ ብንቆይበት አቶ ዶክተር ደብሩ አለህ?
አለሁ።
እስቲ ይሄን ነው ለክ እንደባጭሩ እንትን ብትዳስሰው።
አዎ ያንስ ያልከውንም ሰውዬ ሩዋንዳውንም ሰምቻለሁ። ይሄንን እንትን ሲል እንግዲህ ያው እንደምታውቀው ፈረንጆቹ የፈለጉትን የተፈለገው ወንጀል እንደንትን የሚቆጠርበት ኃጢአቱ እንደ ቸርነት የሚቆጥር ወንጀልን ማን ነው ወንጀል የፈለጉትን ማን ነው ምንድነው
ወዳጅ
ሊበሏት የፈለጓትን አሞራ ጅግራ ይሏታል ነው እንዴ እንደሚባለው ወይ ይሏታል እንደሚሉት እነኚህ ሰዎች ትግሬን እድሜልክ በባንድነት ይታወቅ የነበረን እንትን የነጭ አገልጋይ አንደኛ አንድ ይሄ ነው። ሁለተኛ ነገር ደግሞ በአዳኖች ሁልጊዜ አነስተኛ የሚሆነው ይሄ ምንድነው ስሙ የዳጣንን የመደገፍ እንትን አለ ማይኖሪቲ የተባለ የመደገፍ ባህሪም አላቸው። እነኚህ ሰዎች ስልጣን ያመጣቸው እነሱ ናቸው። በመሳሪያው በስለላው በምን ምዕራቡ ነው ስልጣን ያመጣቸው እነኚህ ሰዎች ከጅምሩ እና አረቦቹ እና ዛሬ የሚደረገውን እነኚህ ሰዎች እንደው ኢትዮጵያዊ መሆንም አስፈልገን ያንድን ሀገር ሰራዊት ያንድን ሀገር ሰራዊት ባልደረቦች የሆኑ ትግሬዎች ለሊት ተነስተው ሲፈጁ ከዚህ የበለጠ ወንጀል መቼም የሀገር ክደት የትም ቦታ አለ ሊባል አይቻልም። ይህን ያደረጉ ሰዎች ናቸው። በእነሱ ሰራዊት ላይ ያውም እንግዲህ አውሮፓ አሁን እንደው የእንግሊዝ ጥሩ ምሳሌ ነው። የእንግሊዝ ሰራዊት ውስጥ የዌልሽ ሬጅመንት የሚሉት አለ፣ ስኮቲሽ፣ አይሪሽ እና እንግሊሽ እንደዚህ እንደየቦታው እንደየጠቅላይ ግዛቱ ያለበት እና እንደው አንዱ ወገን ተነስቶ የእንግሊዙን ጦር ቢገል ኖሮ በአንድ ቀን ምን ነበር ይሰማቸው ነበር? ይሄን ያደረገው እነዚህ ሰዎች። ስለዚህ የማውቁት ሆኖ አይደለም። ምንም በሙሉ በርካታ ሰላዮች አሏቸው ኢትዮጵያ ውስጥ፣ ኢትዮጵያውያኖችም ፈረንጆችም። ይሄው ሁሉ በቅጡ አውቃሉ ብዬ ነው የምገምተው እኔ። የማይካድራንም ፍጅት ትግሬ እንደፈጀው በቅጡ አውቃሉ። እና ግን መንግስት ስለሌለን ይሄ በመንግስትነት እንትን የኢትዮጵያን እንትን የሚያስከብር መንግስት ስላልሆነ አይደንቅም እነኚህ ሰዎች ቢሰለፉበት። አንደኛ ይሄን ያህል ለአመት ያህል ሲሰናዱ ሽግሽግ ተደርጓል፣ ሰራዊት ውስጥ ሽግሽግ ተደርጓል ይል ነበር። ይሄ ማለት ሽግሽግ ማለቱ የትግሬ ጦር አበጋዞች በቀሩ ኢትዮጵያውያኖች ተተክተዋል ሲል ነበር ቀደም ብሎ። ይሄ ጦርነት እነኚህ ሰዎች ትግሮቹ የቀሩትን ኢትዮጵያውያኖች በፈጁበት ጊዜ 85% የኢትዮጵያ መሳሪያ ትግራይ ውስጥ እንደነበር፣ 75% መኮንኖቹ ትግሬዎች እንደነበሩ ይኸው ሰውዬ እንደገና ይናገራል። ከስድስት ወር በፊት ሽግሽግ ተደርጓል ሲል የነበረ መልቲ ትግሮቹ ወደ አመት ያህል ለብቻቸው እየተሰባሰቡ ነበር አሉ። እዛው ሰራዊት ውስጥ ትግሬው እየተመራረጠ የተለያየ እንትን አላቸው አለ፣ መድፈኛ፣ ታንከኛ፣ ምንትሴ አንዱ ከአንዱ አላለቃው እውቅና መገናኘት አልነበረባቸውም። እነኚህ በሙሉ ትግሬው እየተሰባሰበ ይህን ያውቁ ነበር። የቀሩትም ጥርጣሬ የሚያላቸው ይህን ይናገሩ ነበር። ይህን ያህል የነተበ ነው ራሱ የስርዓቱ እንትን ምን ያህል የበከተ ለመሆኑ ጭም እንትን የለውም። እና ለዚህ ሁሉ ፍጅት እንትን ያስደርገው የዚህ ሰውዬ መንግስት ነው እና ስርዓቱ እንጂ በቅድሚያ ሊቀጭ መቻለ ነበር። ምንድን ነው የወታደርነት የስለላው ድርጅት ይህንን ማድረግ ከተሳ ነው ይህን አስደርጓል። ስለዚህ በአዳን ይህንን ቢያደርጉ ይጠበቅባቸዋል። ምንም እንትን የለውም ይህንን ቢያደርጉ። እንደውም አሁን ለካሳ ቢጤ ለትግሬ ህዝብ እህልም ምንም ወደ 4 ሚሊዮን ህዝብ ተጎድቷል በሚል 89 ሚሊዮን ፓውንድ ማን ነው ዩሮ አግተናል ሲል ነበር። እንደውም ሌላ 110 ልንቆርጥ ነው፣ ያን የልመና ገንዘብ እንትን ልናደርግባቸው ነው። ማስፈራሪያ ሰምቻለሁ የአውሮፓ ጋር የጋራ ገበያ እንትን የሚለው እና አያያዙን አይተው ጭብጠውን ቀሙት ነው። ስለዚህ ይሄ ሰውዬ ቢያሴር አንደኛ እሱም እንትን ለራሱ እንትን የሚል ሰው አይደለም። አሁን ደንግጧል አሉ ሰሞኑን ሰማ ደንግጧል አሉ። እኔ ደግሞ ይደንቀኛል፣ ምክንያቱም የግንዛቤ ችሎታም ያለው ሰው አይመስለኝም። እና አገሪቷ በእነሱ እንኳ ግምት በእነኛ ኦሮሞ ተብዬዎቹ እንደ ዛሬ የከፋ ጊዜ በኢትዮጵያ ታሪክ ውስጥ ገጥሟት አያውቅም ብሎ ሲናገር ሰማሁት። ሌንጮቸው አንደኛው ዮሐንስ ለታ የሚባለው ሌንጮ ለታ ነው የሚባለው፣ ይህን ሲናገር ሰማሁት ስብሰባቸው ላይ የኦሮሞ እንትን። እና አገሪቷ አጣብቂኝ እንትን ላይ ናት። ይሄ እንኳ በሚሆንበት ጊዜ ይህንን ተደርገናል ለዓለም መንግስታትም ሆነ ለአፍሪካ እንትን አላቀረበም ይሄ ሰውዬ ሰሞኑን። እቺ በድሮን ሰው አልባ እንትን ድንበራችንን ቃኝታለች ኢትዮጵያ ብሎ ክስ አቅርቧል የሱዳን እንትን። ይህን አድርጋለች እንግዲህ አንድ የተደረገ ነገር ቢሆን ይህን ነው። እንደውም እንዲማገር የተፈለገው የአማራው ልዩ ኃይል ነው፣ የኢትዮጵያ ሰራዊት ሳይሆን የአማራው ልዩ ኃይል ነው እንደተባለው። እርግጠኛ አይደለሁኝም፣ የአማራው ልዩ ኃይል ነው ኃላፊነት የተሰጠው አሉ ድንበር ለመከላከል። እርግጥ ነኝ እርግጠኛ ነው ከኢትዮጵያ ሰራዊት የአማራ ልዩ ኃይል የተሻለ ቁመና እንዳለው አልጠራጥርም። የሚያልቀው አማራ ሆነና ከቋሚ ሰራዊት ጋራ ይህን የሚያስደርግ ነው። ወደኋላ የሚልም አይደለም አማራውን ለማስፈጀት የሰውዬ። ስለዚህ እንደምንም ተደርጎ ሰውዬ ከስልጣን መወገድ አለበት። ምርጫ ምንትስ የሚባል ነገር ይሄ እጅግ አደገኛ ፋሽስት ነው፣ እጅግ አደገኛ ጨካኝ እንትን ነው። እንኳን ለኢትዮጵያ ለአፍሪካ እንትን አደገኛ የሆነ ፍጡር ነው እና የኢትዮጵያ እንደውም በሰላማዊ ሰልፍ ሊነጣ ይገባል። በተለይ ያማራው ይህን መንግስት ጥይት ሳይስብ ሊጥለው ይችላል። ሰሞኑን ነዳጅ 70-80 ብር ነው ባህር ዳር የሚሸጠው። የነዳጅ ዋጋ ጨመረ ተብሎ ሁለት ብር ጨመረ ተብሎ ዜሮ ያሳይ እንግዲህ 4-5 ጊዜ ከገበያው ዋጋ ንዷል እንትን ብሏል። አገሪቷ ምንም እንትን የሚል ነገር የለም። ምንም የእርሻም ውጤት ምንም እንትን የለም። ሰው እየሸሸ እየሄደ ነው። ፋብሪካ እየተዘጋ ነው። መብራት ውሃ የለም። በስጋት ነው ሰው የሚኖረው። አንዳች እድገት የለም። ድሮ 11% ምርት ሳይባል ነበር። እንደውም ዜሮም ቢሆን ይደንቀኛል። እኔ ቢሆን ዋጋ እጅግ እየናረ ነው። ከአቅም በላይ ነው ሰው ዛሬ የሚኖርበት አዲስ አበባ ከተማ ውስጥ የሚኖረው ችግሩ ራሱ። እና ይሄን ፈረንጅ የሚለው ፌይል ስቴት የወደቀ መንግስት ለመሆኑ ምንም ጥርጥር የለውም። ይህን ሰሞን አንድ ሐኪም ከሌሶቶ ይመለሳል አሉ ዘመዶች የነገሱ ብሎ ኦሮሞ ተብዬ አንዱ ነው የሚያጫውተኝ። እና ሄዶ ብዙ አመት እዛ የሰራ ነው። ሲሄድ ውሎ እንኳ በሰላም መግባት የሚያሰጋበት ሀገር ሆነ ብሎ ለአንድ ጓደኛው ደውሎለት ነው ከዛ የሰማሁት። እግሬን በሰበረው አገር ሰላም ነው ብዬ መጥቼ ሰው ውጭ ውሎ እንኳ በሰላም ሊገባ የሚችልበት ሁኔታ አይደለም፣ የሚያሰጋ ሆኗል የኢትዮጵያ ሁኔታ ላይ ብሎ ሰማሁ እላለሁ። እንደዚያ ነው የኢትዮጵያ ሁኔታ ዛሬ።
በጣም በጣም መከራው ዘግናኝ ነው። መቼም ለዛ ሀገር እንደ ህዝቡ ሸክሙን ይቀንስለት እግዚአብሔር ነው የምንለው። ህዝቡ ላይ እዳው ፍዳው ያለው በህዝቡ ላይ ነው። ሌላው ካድሬው ገዢዎቹ ገንዘብ ያሳተሙ የሚተሚድ ከፋፈሉት ምን አይቸግራቸው። የፈለጋቸውን ገዝተው የፈለጋቸው ፎቅስ ሊኖሩ ይችላሉ። ግን አብዛኛው ብዙ ሚሊየን ህዝብ 90% የሚሆነው የዚህ ዕጣ ፈንታው መራብና ችግር ውስጥ መውደቅ ስለሆነ የሚደርሰው ግፍ እርግጥ መራራ ነው። ይሄንን እንደው እግዚአብሔር ተመርክቶ የሚያቀልበት መንገድ ቢገኝ ጥሩ ነው። እንዳልከው ማንኛውንም ጨቋኝ አገዛዝ ለመጣል ህዝቡ መነሳት ይኖርበታል። ሰው ማደናገሪያ ሆነው ማን ይመጣል ማን ይተካል የሚለው ነው እንግዲህ። መከራውን ተሸክመህ መኖር ነው ወይንም ያ መከራ ተሸክመህ እንዳትኖር ዘላለማዊ ነጻነትን ለመጎናጸፍ የሚከፈልን ዋጋ መክፈል ነውና ዶክተር ደብሩ በእውነቱ በጣም ሰፊ የሆነ ውይይት ያደረግነው። በአንዳንድ የቀሩ ጥያቄዎች ነበሩ። በተለይ በምርጫው ዙሪያ የአማራ ብሔርተኝነት እንቅስቃሴ ጉዳይ መለከት ሁለት አበይት ጉዳዮች ነበሩ። አሁን እንግዲህ ሰዓታችን ስላለፈ በሌላ ጊዜ እንደተለመደው ትብብር አይለየንም እና የአማራን የትግል አደረጃጀት ካሉበት እንቅፋቶች ተላቆ ስኬታማ እንዲሆን የምታደርጋቸው ግፊቶች እጅግ የተቀደሱ ተግባሮች ናቸውና የአማራ ብሔርተኝነት ከፍተኛ ትኩረት እንዲያገኝ የምታደርጋቸው ቅስቀሳዎችም በተለይም ወቅቱን የጠበቁ ጽሁፎች ለድምፅ አልባው አማራ ፋኖ ወጊዎች ናቸው ብርታ እንላለን። በማንተ መበረታታት የምታደርጋቸው አስተዋጽኦ እኛንም ያበረታታናል እና እንበርታ፣ አብረን ተናበን እንታገል ነው የምንለው። አንተም ጓደኞችም ሌሎችም የትግል አጋሮች ወይንም አስተያየታችንም እንጋራ ሰዎች ድርጅቶች ካሉ በዚህ ዙሪያ ላይ መሰራት አለበት ላለው ሲ እንግዲህ መጨረሻ እንደ አንድ ሁለት ሶስት ደቂቃ ማጠቃለያ የምሰጠው ካል በሌላ ጊዜ ግን እንመለሳለን። በሰፊ ጉዳዮች ላይ ይኖሩናል። እንደ ማሳረጊያ ነገር ካለህ መልእክት መስመሩ ያንተ ነው። እሺ
እሺ። በተለይ እነኚህ ተቃዋሚ ተብዮች ስሙን ቄስ ጥራውና የግንቦት ሰባት ምንት ሳይባል የነበረ ያው ስላታ ፕሮፌሰር የሚባል ሰውዬ እጅግ የሚያሳዝን ፍጡር ነው። ከዚህ ከሰውዬ ጋር ለጥቆ ቀደም ብሎ ከወያኔ ትግሬዎች ጋር የመጨረሻው ስላታ የኢትዮጵያን ሕዝብ አሳስቶ ይህን ገራም ውጭ ያለ እንትን ገንዘቡን ሲበዘብዘው ሰንብቶ የብርሃኑ የተባለው ሰውዬ ዛሬ ደግሞ የዜማ በሚል በየቦታው ድለድላል እና በእውነት የኢትዮጵያ ሕዝብ እሱን ለፍርድ መቅረብ ያለበት ወንጀለኛ ነው። ባደረገው በዘረፈው ገንዘብ በካዳቸው አርበኞች እሱን ሰው ብለው እና ዛሬ እንደገና የዚህን የሰውዬ ያንን ልጅ ሲያስሩ ጋዜጠኛውን እሱ የቆመበትን አላማ የባልደራስ የምን ባልደራስ ምን ተሰይ ብሎ ሲያላግጥ የነበረ የመጨረሻ ሃይማኖት ስር ፕሪንሲፕል የሚለው እንትን ነው። ምንም አላማ ጽናት የሌለው ሰው እማዝነው በሱ ሳይሆን የኢትዮጵያ ህዝብ እንደዛ አይነቱን ይሄን እዚህ ጋር የማይባል መጨረሻ እንደው እዚህ ጋር የማይባል ሰው እሱን ሰው ብለው እሱን ምርጫ የመመረጥ እንትን አዲስ አበባ አንሰው እንደውም ያየሁት እንትን ላይ ዘረኛም ነው አሉ። አማራ ይጠላል አሉ። ደቡብ ሰሜን ምርጥስ የሚለው ፈሪት አለው። ይሄ መሐይምን እሱ በኩል ደቡብ ነኝ ከደቡብ ሰው አልነገሰም ምንትሴ ነው አሉ እንትን የሚለው መሐይምን ደንቆሮ ስለሆነ ነው እንጂ ጉራጌም ነግሷል ኢትዮጵያ ውስጥ ከትንሹ ነገድ የሚባለው ዘስላሴ የሚባል ንጉስ ነበረን ከጉራጌ የሚወለድ ደምቢያ የሞተ እና ታሪክም ማቅ መሐይምን ነው እና የኢትዮጵያ ህዝብ እሱን አሽቀንጥሮ ሊተፋው የሚገባ እንትን ነው። እሱንም ሆነ ቆሜለታለሁ የሚለው ኢዜማ የሚባለው ምንድን ነው ፓርቲ የሚባለው የኢትዮጵያ የጠላቶች እንትን ጥርቅም እና እሷን ነው ለሌ የምፈልገው እንደ ኢትዮጵያ ህዝብ ልብ ይስተውና ያን ሰውዬ አይነ ላፈር ሊለው የሚገባ ነው። ለፍርድ የሚያቀርበው ሰው ነው።
በጣም ጥሩ ነው መልእክቱ። ትክክል ነው። ለደፊቱም ቢሆን ያው በዚህ በኢትዮጵያ ፖለቲካ በዚህ ምርጫው ዙሪያ እና ማናጭ በርባሪዎች እንደሆኑ በመመልክ ኢትዮጵያን ያወናበዱት እንደሆነና ወደ ሌላ ማአት እንደሚመሩ እነዚህም ስናነሳ እነዚህም አመራር ላይ ያሉትን ማሳታችን አይቀርም። ምክንያቱም ዛሬ ኢትዮጵያ ውስጥ ሮድ ማፕ ብለው የሚሉት ነገር ያቀራቢና አስፈጻሚው ግንቦት ሰባቱ የማይሆኑ ይዘማ ነውና ያነሳውት ነጥብ ትልቅ እንትነጥ ነው። ለወደፊቱ ምን እንመለስበታለን። ዶክተር ደብሩ ኢትዮጵያነት ሬዲዮ በዛሬው ዕለት ለቀደም ውይይት ተጠርተን በሳተገተም ሰፊው ነው ውይይት በማሳተፍ አስተያየቶችን በአድማጮቻችን ስም እያመሰገንኩ በዝግጅቱም ክፍል እንዲሁ እያመሰገንኩ በዝኑ ላይ ያለን ሰላም ሁንልኝ እላለሁ።
እሺ ተኮላ፣ እሺ እግዚአብሔር ይስጥልኝ ስለጋበዝከኝ። የከርሞ ሰው ይበለን እንግዲህ እግዚአብሔር ሀገራችን ይጠብቅልን። ደህና ዋልልኝ።
ደህና ዋልልኝ።
አሜን። ደህና ዋል። አሜን አሜን።
አድማጮቻችን የዛሬ ካቲት 7 ቀን 2013 ዓ.ም ተምረት ወይም እንደ አውሮፓውያን አቆጣጠር የፌብሩዋሪ 14 2001 ቅንብራችንን ተጠናቋል። የዚህን ስርጭት ሙሉ ዝግጅት ያስተናግድናችሁ ተኮላ ወርቁና እኔም ወርቁ ሞላ ነበርን። መልካም ሳምንት ይሁንላችሁ ይላል። በዚሁ እንሰናበታለን። ድል ለኢትዮጵያ ህዝብ።